ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 1 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ መጋቢት 1 ቀን 828 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
የኦነግ ኦህዴድ ጥምር ዘረኛ አገዛዝ ሹም የሆነው ኮሎኔል ግራኝ ውሸቱ፣ ሸፍጠኝነቱ፣ ካዲነቱ ከቀን ወደ ቀን እየባሰበት እንጂ ሲሻሻል አልታየም። ሲያሰኘው ወታደር፣ ሌላ ጊዜ ገበሬ፣ የህክምና ዶክተር ወዘተ ሁሉንም እንደሚያውቅ እያስመሰለ ሲቀደድ ከሶስት ዓመት በላይ አለፈ። ለጥቅም ለሆዳቸው ያደሩ ደጋፊዎቹ እንኳ እያፈሩበት መጥተዋል። ኮሎኔሉ በአዴን አዴፓ ድጋፍ በመፈንቅለ መንግስት አሳቦ ጀነራል አሳምነው ጽጌን ካስገደለ ጊዜ ጀምሮ የአማራው ሰቆቃ እጅግ ተባብሷል። ኦነግና ወያኔ በአማራው ላይ የሚፈጽሙትን የዘር ማጥፋት ዘመቻ በዝምታ ከማየት ባሻገር በአንዳንድ የወለጋና ቤንሻንጉል አካባቢዎች ያገዛዙ የጸጥታ ኃይሎች እንደሚተባበሩ ከተገለጸ ሰንበት በት ብሏል። በወለጋ ባንክ የዘረፉት የኦነግ አሸባሪዎች እስካሁን አልተያዙም። ዘረፋቸው ተጧጧፈ እንጂ ዘረኛው ኮሎኔል አለምንም ሀፍረት ኦነግ ሸኔ በነጻ የሚዘርፈው፣ የሚገድለው፣ የሚያፈናቅለው የአካባቢው ህዝብ ድጋፍ ስላለው ነው ማለቱ ያገዛዙን ማንነት ለተጠራጠሩት አርድቷቸዋል። ጸረ ዘረኛ ትግላችን ተፋፍሞ ይቀጥል፣ እንተባበር፣ ኢትዮጵያ ለዘላለም ትኖር።
የወረት ድጋፍ ለወራት፣ ህዝባዊ ድጋፍ ለአመታት በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ በቅድሚያ እናቀርባለን። በማስከተልም ማን ያውራ የነበረ በሚል በኢህአፓ በተከታታይ ከወጣው ጽሑፍ አንዱንና ለምንስ ይዋሻል? እስከ መቼስ ይዋሻል? የራሳቸውን ልቦለድ የኢህአፓ እውነታ ሊያደርጉ ለጣሩት በተከታታይ ከተሰጡ ማብራሪያዎች ውስጥ አንዱን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ሰሞኑን በወጣ ዘገባ መሰረት በጦርነቱ ምክንያት 11 ሚሊዮን 600 ሺህ የሚሆን የጎንደር፣ የወሎ፣ የጎጃም እና ሸዋ ነዋሪም የምግብና የመድኃኒት እርዳታ የሚሻ መሆኑ ታውቋል። እርዳታ ፈላጊ የሆነው ከጠቅላላው የአካባቢ ህዝብ 1/3 የሚሆነው ነውም ተብሏል። አሸባሪዎቹ ያኔ ቡድንና የሸኔ ቡድኖች በፈጸሙት ጥቃቶች ምክንያት ተፈናቅለው በነዚህ አካባቢዎች የተጠለሉ ዜጎች ብዛት 2 ሚሊዮን 300 ሺህ የደረሰ መሆኑም ተገልጿል። ከተፈናቀሉት መካከል በመራብ ጎጃም 290 ሺህ፣ በዋጋምራ 85 ሺህ፣ በሰሜን ወሎ 54 ሺህ፣ በሰሜን ጎንደር 59 ሺህ፣ በሰሜን ሸዋ 42 ሺህ እንደሚገኙ ተገልጿል። የተፈናቀሉትና በቤታቸው ቢሆንም ሀብት ንብረታቸው ወድሞ በከፍተኛ ችግር ውስጥ የሚገኙትን ነዋሪዎች በመገብ ለመደገፍ በየወሩ 1 ሚሊዮን 500 ሺህ ኩንታል እንደሚያስፈልግም ተነግሯል። በዋጋምራና እንዲሁም በራያ አካባቢ አሁንም የወያኔ ቡድን በሚያደርስባቸው ጥቃት በርካቶች ከቤት ንብረታቸው ተፈናቅለው ወደ መጠለያ እየገቡ መሆናቸውም ተጠቅሷል። በደቡብ ያማሮ ወረዳና እንዲሁም የገላና ወረዳ ነዋሪዎች በእነዚህ ሸኔ ቡድን ጥቃት እየደረሰባቸው መሆኑን ለዜና ተቋሞች ገልጸዋል። በግብርና በንግድ ስራ የተሰማሩ የወረዳዎቹ ነዋሪዎች በየቦታው ባሸባሪዎች እንደሚገደሉ ገልጸው በፍርሃት ስራ መስራት ባለመቻላቸው ለረሃብ እየተጋለጡ መሆናቸውን ተናግረዋል። ጥቃቱን የሚፈጽሙት የጉጂ አርብቶ አደሮችና የእነዚህ ሸኔ አባላት ቢሆንም ያካባቢው ኮሎኔል አገዛዝም ከፍተኛ ትብብር የሚያደርግላቸው መሆኑን በመረጃ ገልጸዋል። ከቅርብ ጊዜ ወዲህ እየተስፋፋ በሚገኘው የኩፍኝ በሽታ ምክንያት በመስራቅ ኢትዮጵያ በኦጋዴን 12 ሰዎች መሞታቸውንና እንዲሁም በመራብና በደቡብ ኢትዮጵያ በመቶ የሚቆጠሩ ሰዎች በበሽታው መታመማቸውን የዓለም ጤና ድርጅት አስታወቀ። በተባበሩት መንግስታት ድርጅት ትር የሚገኘው ይኸው ተቋም እንደጠቀሰው ካለፈው ታህሳስ ወር ጀምሮ እስከ የካቲት ወር ድረስ ባሉት ጊዜያት ምስራቅ በዶሎና በቦልካማ ወረዳዎች ከ700 በላይ ሰዎች በበሽታው መለከፋቸው ታውቋል። ይህ የሆነው በአካባቢው 3.5 ሚሊዮን ህዝብ በድርቅ በሚሰቃይበት ወቅት ነው። ምንም እንኳን በበሽታው የተያዙ ሰዎች ቁጥር በታህሳስ ወር ከተመዘገበው እየቀነሰ የመጣ ቢሆንም በአሁኑ ወቅት በ15 ቀበሌዎች በተለይም በአምስት የስደተኛ ጣቢያዎች ውስጥ በሰፊው ጎልቶ ይታያል ተብሏል። ካለፈው የካቲት ወር ጀምሮ በቦሮና ዞን አልባያ በተባለ ቦታም 104 ሰዎች እንዲሁም በደቡብ በጋሞ ዞን ጋርዳማርታ በተባለ ቀበሌ ደግሞ 125 ሰዎች በበሽታው መያዛቸውን ተቋሙ በዘገባው ይፋ አድርጓል። ባለፈው ሳምንት ውስጥም በጉጂ በመራብ ጉጂና በቦሮና ዞኖች ውስጥ የተቅማጥ በሽታ መሰራጨቱንም በሪፖርቱ ተዘግቧል። በአፍሪካ ቀንድ ለተከሰተው አስከፊ ድርቅ የተጋለጡ ወገኖችን ለመርዳት የሚያስፈልገውን ገንዘብ ማሰባሰብ እንዳልተቻለ የተባበሩት መንግስታት ድርጅት ገለጸ። የተባበሩት መንግስታት ድርጅት በድርቅ የተጎዱ ዜጎችን ለመርዳት ተማጽኖ ቢያደርግም የዓለም አቀፉ ህብረተሰብ ትኩረቱን ሙሉ በሙሉ በዩክሬን እየተካሄደ ባለው ጦርነት ላይ በማድረጉም ተገቢ መልስ እንዳላገኘ ረቡዕ የካቲት 30 ቀን ባወጣው መግለጫ አስታውቋል። በሶማሊያ በድርቅ ምክንያት የተጎዳውን 4.5 ሚሊዮን ህዝብን ለመርዳት ከተጠየቀው ገንዘብ ውስጥ እስካሁን ያገኘው 3% ብቻ እንደሆነ ድርጅቱ ገልጿል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። ኢትዮጵያ አማማይ አላንቺ ተባረ ሰንገራ ዲስከናለ አዲስ ሀገር አለኝ ሁሌም አይሞላ ነሰናን
ሰው ችግርን ያስጨንቀው ሀገሩ ተሰደደ ሆዲቱ በሮ ሄዶ
የወረት ድጋፍ ለወራት ህዝባዊ ድጋፍ ለአመታት እጥፍ ያሉት ፍቅር እድሜው አጭር ነውም ተብሏል። ለኦህዴዱ ኮሎኔል ብዙዎች የገለጹት መረን የለቀቀ አድናቆትና ፍቅር ዛሬ በአብዛኛው ተንኗል። በአገር ውስጥም ሆነ በውጭ አገር መጥተው ሙሴ ማርያችን ያሉት ዛሬ ለዝብ ሰይጣን አገራት ሲብለው ያወገዙት ነው። ይሆናል ስንለው የነበር ነው ችግሩ ተስፋ ሲቆርጡ ከተገል መራቃቸው ብቻ ነው። አንዳንዶች ግን ካፈርቆ አይመልሰኝ ብለው ከሹሞቹ ጫማ ስር አሁንም ወድቀው የሚገላበጡ ከመከመሪያውም አንዲትም የተገል መርክና መንፈስ ያልተላበሱ ግንቦቴዎች በመሆናቸው መሆኑን ሁሉም ተረድቷል። የሹሙ እህሉሃ አብቅቷል ተጨርሷል ብንል ትክክል ነው። ህዝባዊ ድጋፍን አግኝተው የነበሩ ሁሉ በጽናት እስከቀጠሉ ድረስ ዛሬም የህዝብ ሙሉ ድጋፍ አላቸው። እነሱ ላይ ዘመቻው ሁለገብና የተጠናከረ ቢሆንም ህዝባዊ ድጋፋቸው ተንኖ የሚጠፋ ባለመሆኑ ሁሌም የነሱ መለያ ሆኖ መቆየቱ ግልጽ ነው። ትላንትም ዛሬም የወረት ድጋፍ ተጠቃሚ የሆኑ ቡድኖችና ድርጅቶችን አይተናል። ብቅ እንዳሉ ይጠፋሉ እንደ ሳትራት ለተወሰነ ጊዜም መድረኩን ያስጨንቃሉ። በደርግም በወያኔም ጊዜ አውቀናቸዋል። ወያኔ ተቃዋሚ አስመስላ ያስተማራችሁ ህብረት ተብዬ ቡድን በመቶ ሺዎች ተደግፎ ነበር። ሆኖም የወያኔ መሳሪያ መሆኑ ሳይውል ሳያድር ተጋልጦ ተነነ። እንደ ሰብሃ አልኬር አበባ ጧት ፈክተው ተሰዓት ይጠወልጋሉ። ለ45 ዓመታት ብዙ ጥቃትን ተቋቁሞ አሁንም ህዝባዊ ድጋፍን የታቀፈው ኢሃፓ ለዚህ በቃው አቋሙና ጽናቱ በህዝብ ስለተደገፈ ብቻ ነው። መፈክሮቹም ዛሬም ህያው ሆነው ያሉት የህዝብ መፈክርና ወቅታዊ በመሆናቸው ነው። የሽግግር መንግስት፣ የህዝባዊ መንግስት የሚሉት መፈክሮቹ ሰፊ የህዝብ ድጋፍ ስላላቸው ዛሬም ገዢዎችን አስጨናቂ መፈክሮች ሆነው እያስጨነቋቸው ነው። የድርጅቱ ህዝባዊና ተራማጅ አቋም ያልገባቸው ልናስጠላው እንችላለን ብለው በቀኝ ክንፍነትና የሰው በላ ስርዓት አድናቂነት በመዝመት ሊጠናከሩ የሞከሩት ሁሉ ከሽፏል። ህዝብ ደገፈን ያሉት ሁሉ ግምት እንጂ ዘላቂ ዓለም ሆኑን ሊረዱ ተገደዋል። በገነኑት ልክ ከስመው ጥግ ይዘዋል። ባጭሩ ከህዝባዊ መስመር የወጣ ምንም ቢሆን ምን የጸና ድጋፍን አያገኘም ለማለት ነው። እና ክህደቱን ግንቦቴዎችን ወዘተ መጥቀስ ይቻላል። ዋናው ምሳሌ ደግሞ ሹሙ ራሱ ነው። የወርቅ ካባ ልበስልን እንዳላሉት ሁሉ ዛሬ የሚኮሰኩስ ጃኖ አሳጥተውት እርቃኑን ቆሟል። የራሱ እኩይ አቋሙና ስምሪቱ ውጤት ነው። ባድርባይነትና የዋህነት ከሹሞቹና ዘረኞቹ ጫማ ስር ወድቀው የነበሩት አሁንም ቢሆን አጥፍተናል ብለው ህዝብን ይቅርታ ከጠየቁና ደፍረው ከታረሙ አይናቸው ያየ ረግረግ ገብተው ከመስመጣቸው በፊት ከጥፋት ሊድኑ ጊዜ አላቸው። ከሹሞቹና ዘረኞቹ ርቀው የህዝብን ጎራ ይቅርታ ጠይቀው መደባለቅ ይችላሉ። በግርግር ግን ጎራችን ገብተው ዳግም ሊቀልዱብን ቢፈልጉ ከቶም የሚሆን አይደለም። የሹሞቹ አገዛዝ አንድ ጥቅሙ ከሃዲዎችን በሰፊው ማጋለጡና በገሃድ ውድቅነታቸውን ማሳየቱ ነው። ሾሃሜ ካላዎች ለከርሳቸው ብለው አገርን እንዲክዱ ገፍቶ አጋልጦልናል። ሲጠግብም በየቀኑ እየዘለፈ አዋርዶ ትቷቸዋል። ከሁለት ያጣ ጎመን ሆነው ሲንገዋለሉም እያየን ነው። ጥፋታቸውን አምነው ይቅርታ መጠየቁ ቀላል አልሆነላቸውም። ስለዚህም ያው የህዝብ መፈክሮችና ድርጅቶች ላይ በጸያፍ ቀጥረኛነት ዘመቻቸውን መቀጠላቸው መጠበቅ ያለበት ነው። ነጋጠባ አንዳንዶቹ በሽግግር ሂደት ህዝባዊ መፈክር ላይ ሲዘምቱ፣ ሌሎች ደግሞ ጮሌ የሆኑ መስሏቸው መፈክሩን የደገፉ መስለው የህዝብን ትግል ያደናቅፋሉ። ስንቱ ሲተን ጸንተን የባጀነው ህዝብ ስለደገፈንና አቋማችን ህዝባዊ በመሆኑ ብቻ ነው። የህዝብን ግብ እውን ለማድረግ ጸንተን እንታገል። ድል ለኢትዮጵያ ህዝብ። ዘረኝነት በትግላችን ይከስማል። ሁሉም እስረኞች በአስቸኳይ ይፈቱ። Thank you.
የኢትዮጵያ ህዝብ ተባብሮና ቆርጦ ለትግል ከተነሳ ሀያልና አቸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው። በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ የያዘ ኋላ ቀርና በአጼ የሚመራ ስርዓት ነበረ። ይህ ስርዓት የማይደፈር የማይነካ መስሎ ለንጉሱ የስልጣን ማጠየቂያ ስዩመ እግዚአብሔር የተባለውን ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር። ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተሞከሩባቸውን መፈንቅለ መንግስቶች ቢቋቋሙ በየካቲት ያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ያመጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፓና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መርሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢያፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ያፓና የካቲት 66 ሳይነጣጠሉ የሚቀርቡ የታሪካችን አካል የሆኑትም በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመጽ ለአመታት ቦግ እልም ቦግ እያለ ሲካሄድ የነበረው የጭቁኑ ህዝብ ትግል ውጤት ነው። የላብ አደሩ በጎጃም በባሌ ወዘተ የነበረው የገባሩ አመጽ፣ የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመጽን ወለደ። ያንም እንዳሆኖቹ የጠገበና ጉም ልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለጭሰኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ የአገር ሉዓላዊነት ተደፍሮ በሃይማኖትና በብሔረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመጽ መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ መብትና ዴሞክራሲን የሚሻ ሁሉ ከአጼው ስርዓት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጼውን ምስል ሰቅለው ኃይሌ ኃይሌ ባዮች የስርዓቱ ሰለባ ስላልነበሩ አሌ እንደሚሉን ብናውቅም ሐቁ ግን የአጼው ስርዓት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ስርዓቱ ራሱ እንጂ ሌላ አይደለም። የካቲ 66 ለኢሃፓ የመርህና እምነቶቹ ምስክር ሆኖለታል። ጽቁኑ ህዝብ ከተባበረ የታጠቀን ኃይል ያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ታማሪ አስተማሪ፣ ታክሲናጂ ነጋዴ፣ ጽቁኑ ሴቶች፣ የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ ያወሩ ግን እስርና ሞት ባይኖር አመጹ ባልከፋ ባዮች በበዙበት የነን የካቲ 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ህይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የኔ ቢጠው ጭቁኑ ሁሉ መድረኩ የኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በሂደት ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ስርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። ስለዚህም ሲረግሙትና በዚያው መሰረት ተጠያቂ የሚሉትን ኢሃፓንም ሲያወግዙ ቆይተዋል። ለቀባቦችና ገንጣዮችም የካቲት አብዮት የህዝብን አንድነት የገለጠና በገብር ያሳየ ህዝብ በአንድነት አይኖርም ያሉትን ያሳፈረ ጸረ ጠባብ ክስተት ነበረና ዛሬ ለይስሙና ቢያውዱስትም ይዘቱና መልእክቱን ግን ተቃውመው ይገኛሉ። የታጠቀ ገዢ መደብ በህዝብ አይሸነፍም ያሉና የጭቁኖችን ትግል የናቁም አፍረዋል። ህዝብ የሚያታግለው ካገኘ አብረውት ሞትን የሚደፍሩ ጀግኖች ካሉ የማይገረሰስ የተባለውን ሁሉ ገርስሶ ሊጥል እንደሚችል አሳይቷል። በዚሁ መሰረት ደግሞ ህዝብ በሚገባ ካልተደራጀ፣ በቁመሪ ድርጅት ከሌለው፣ ድሉን ማስከበሪያ ላይ ከሌለው ድሉን ሊነጠቅ እንደሚችልም ታይቷል። የሰራተኛው ህዝብ የትግል መሳሪያ የሆነውን የሥራ ማቆም አድማ ተማሪውም፣ ታክሲ ነጂውም፣ የቢሮ ሰራተኛውም፣ የአየር መንገዱም፣ የባቡር የትራንስፖርቱም ሰራተኛ ወዘተ ሁሉም ከተጠቀመበትና በተለይም ጠቅላላ የሥራ ማቆም አድማ ከተደረገ መንግስት ተብዬን ማንቆታቆት እንደሚቻል ተረጋግጧል። ሁሉም በየፊናው ወይም ዛሬ ወያናዊ መዝገብ ፖለቲካ በጫነብን ፈሊጥ በየክልሉ ተወስኖ የራሱን ብሶት ብቻ እየሰማ ከብሔረሰብ ሌላ የቀሪው ጉዳይ አያገባኝም እያለ ተነጣጥሎና ተለያይቶ ለገዢዎች አመቻችቶ የታገለ ሳይሆን አንዱ የሌላውን ጥያቄ እየደገፈ በጋራ በኢትዮጵያዊነት በእስልምና ሃይማኖቶች ተከታዮች ሰልፍ ላይ ክርስቲያኑም እየተገኘ የሴቱንም ሰልፍ ወንዱ እየደገፈ የአስተማሪንም ጥያቄ ተማሪውና ሌላውም እያስተጋባ የሰራተኞችን አድማ ሁሉም እያጀበ ወዘተ በጋራ ታግሎ ፍሬን አግኝቷል። በአሁኑ ጊዜ አዲሱ ትውልድ በተለይም ወጣቱ ለካቲት አብዮት ባዳ ነው። ስልጣን ያዘው ደርግ እንኳን ከወደቀ 24ኛ ዓመት እነሆ የመጣ ነው። ለዚህ ነው የአብዮቱን ታሪክ የሚበርዙ ዛሬ ሰልቷልና የዛን ታሪካዊ የህዝብ ትግል ይዘትና ዓላማ ለአዲሱ ትውልድ ማስተማር ማሳወቅ ግዴታችን መሆን ያለበት። ዛሬ ድርጅቶች እንደ አሽን ፈልተዋል። ከተከለከሉት በስተቀር ብዙዎቹም ህጋዊ ተብለው በይፋ እየተንቀሳቀሱ ነው። ሀገሪቷ ደግሞ ወደ ባሰ መከራና ስቃይ ወረደችና በተሻለ ሁኔታ ላይ አትገኝም። ህዝብ ተበደልኩ ብሎ ዛሬም ይጮሃል። ታዲያ የህዝባዊ አመጽ ደዝባው ለምን ጠፋሳ ብለው ለሚጠይቁ አንደኛው መልስ የሚሆነው ወደ ኋላ መለስ ብሎ የካቲትን አብዮት ይዘትና ሂደት መመርመር ይሆናል። የተባዘኑና ባለነፍጥ ገዢዎች ነበሩ አሉ። የከፋ ጭቆና ነበር አለም። ያውም ዛሬ ብሶ ሀገር ራሷ ለቅርጫ ቀርባለች። ድርጅቶች ያኔ ገና ብቅ ማለት ጀማሪና ህቡ ነበሩ። ዛሬ ድርጅት በስቷል፣ በይፋ ይንቀሳቀሳል። ታዲያ ዛሬ ምን ነው ህዝባዊ አብዮት እውን አልሆን አለ ለሚለው ጥያቄ ያው ምላሽ ለመስጠት የታሪኩ ተመክሮ ተቀመታ አለው። ለባዕዱ ችግር ፈጣሪነት ከሆነ ያንንም ነበርና በቂ ሽፋን ሊሆን አይችልም። ማን አይነት ድርጅት፣ ምን አይነት የትግል መሪዎች፣ ምን አይነት ትግል የሚሉትም መመለስ ሊኖርባቸው ነው። የካቲት 66 በተአምር የተወለደ ሳይሆን የአመታት ትግል ድምር ውጤት መሆኑን አለመርሳት ያስፈልጋል። በዚህ ትግል የነበሩና የተሳተፉት ግንባር ወይም ክፍሎች ደግሞ የህዝብን መንፈስ ከሚገድሉ ወንን ከሚያቀጭጩና ቀቢጠ ተስፋን የበላይነት ከሚሰጡት ጋር ሁሉ ታግሎ በማቸነፍ ድፍረትን ተላብሶ ይቻላልን መፈክሩ አድርጎ ትግል የማያፈርሰው የጭቆና ግንብ የለም በማለትና በህዝብ ታሪክ ሰሪነት ሙሉ በሙሉ በማመን የታገሉ ነበሩ። ሹመት ሹመቱን ስጡኝ ትግሉን ግን ለሌላ የሚሉ አልነበሩ። ገዥውን ክፍል ወይም መንግስት ተብየውን የሚፈሩ አልነበሩ። ይህ ድፍረትና ጀግነት ከታሪካችንም ሊገኝ የሚችል ቢሆንም እምነት መኖሩ ደግሞ ወሳኝ ነው። ዛሬ ያወቁ መስሏቸው ራይ አያሻም፣ የፖለቲካ ሪዮት መኖሩ አይጠቅምም ወዘተ የሚሉ አዋቂ ነን ባዮች ቢበዙ የትግል ግብ ለማወቅ ብቻ ሳይሆን ለትግል የሚያሻውን ድፍረት ወንና ጽናት ለመያዝም ራይ የፖለቲካ እምነት አንቀሳቃሽ ሪዮት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቅበው የሚያዩዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናኸሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚሰማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህችው ሀገር ቆማስ ወዴት ነው? በምንድን ነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ እጆቿን ወደ ጥበብ አድማስ እንድትዘረጋ ያለመሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመን ምኖ ከዚህ ድቀት የጣላትም ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ሪዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ሪዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ የዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበረም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪ ነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰነን ተማሪው በጋራ በመነሳት ፈንታ በብሔረሰብ ተከፋፍሎ ከተናቆረ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ ሩጫው ለሹመት ከሆነ ገዢ ተብየው ከተፈራ ምሁር በጥቅም ተገስቶ ከተልፈሰፈሰ ባዕድ ነፃ ያወጣናል ተብሎ ከተጠበቀ ትግል ሳይሆን ስለ ትግል ማውራቱ ከበዛ መድፈር ከቶም ካቃተ ወኔ ስደት ከሄደ ወዘተ የሀገር ፍዳ በአጭር ጊዜ የሚቆም አይሆንም። የካቲት 66 የሚሰጠው ትምህርት ይህን ነው። ወያኔና መሰሎቹ ነፍሰ ዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ለዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢሃፓ በሽብር ሲጠቃና ሲዳከ መሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘግቶ አጥሹ መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የብሔረሰብ ሆነው የሀገር አንድነት መንፈስ ሳይሆን የብሔረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጨቋኝን ታግለው ያንን በረክጉታል እንጂ አይለማመጡትምን መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለብን። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መስዋዕት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አራያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጥነን ነው። በደርጉ መውደቂያም አዝማሚያ በወጣውና ከላይ በጠቀስነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣው በአዲስ መልክ ተደራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም። ያልተቻለውም አቅም አንሶት ሳይሆን አቅሙን በውል ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመስለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውን ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ይችላል። ሀገርም ተጎድታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማረን ባዮች የዶክተር ፕሮፌሰር በሉን ባዮች ተልኮ ሆኗል። ሪዮት ወይም ህዝባዊ ራይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ ብኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማን ያውራ የነበረ ስንልም ያንንም ቢሆን ከትግሉ ጎራ ወደ ጨቋኙና ወደ ባለነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለናንተ ግን መርገም ነበር ብለን ልናስታውሳቸውም በመፈለግ ነው። ጨቋኝ ስርዓቶች በህዝብ ትግል መውደቃቸው አይቀሬ ነው። ይህ ግን የድንገት ዱብዳ አይደለም፣ ትግልን ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት፣ ማበር፣ መተባበር ያሻል። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጠፍ ነው፣ ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚህ ላይ ሚናው ዋነኛ ነው። አድርባውንና የጠቋኙን አጎጓቢ ማራቅ መነጠል አለበት። ኢህአፓና የካቲት አብዮት የማይነጣጠሉ ናቸው። የካቲት ድል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢህአፓ ነው። ዛሬ ኢህአፓ በአገሩ ህገወጥ ተብሎ ይጠቃል ይሰደዳል። የካቲት 66 ያስወገደው ስርዓት አባውራዎች ግን በሀገር ቤት ነጻ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የአፋ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በሀገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጣውን የምታቀፍ ሀገር መስላ አንዳንዴ ብታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢህአፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት ይደገማል። መጋለጡ ላይከ አውለድን ተናቆ ከመሸበት ማደር ወሸት እንደሆነ መጋለጡ ላይከ አውለድን ተናቆ ከመሸበት
ለምንስ ይዋሻል? እስከመቼስ ይዋሻል? በስልክ በድረገጽ በአፍ በጽሑፍ ውሸት በስቷል። በወያኔ ሀቅ ለምኔ ነውና ሁሉንም ቅጥፈት በተመለከተ በየጊዜው በጽሑፍም በሬዲዮም ምላሽ ለመስጠት መጣራችን የሚታወቅ ነው። በኢህአፓ ላይ የሚነዛው የማያቋርጥ ውሸት በወያኔም በቀይ ሽብርተኛው አገዛዝና ርዝራዦቹ ኢህአፓን ካላስጠሉ ፖለቲካ ጥንቻ አናገኝም ብለው በሚያምኑ ቡድኖችና በባዕድ ቅጥረኞች ሁሉ ነው። በመደጋገሙ ብዛት እውነት የሚመስላቸው ወጣቶች መኖራቸው ደግሞ የሚያከራክር አይደለም። ውሸቱ ያስፈልጋቸው ለሁሉም ምክንያት ነው። ግማሹ ወንጀሉን ለመሸፋፈን፣ ቆሻሻ ታሪኩን ለመደበቅ፣ ሌላው ደግሞ ኢህአፓን ለማስጠላትና ከህዝብ ለመነጠል ነው። በኢህአፓ ላይ ሐሰት ወሬን በማናፈስ የመጀመሪያውን ቦታ የያዘው ደርግ ነበር። አለ ምክንያት አልነበረም። ያፋ ህዝብን አደራጅቶ ለትግል ስላስነሳና ደግ ቦታውን ለጊዜያዊ ህዝባዊ መንግስት እንዲለቅ ያቀረበው ጥሪ ሰፊ ድጋፍን ለማግኘት በመቻሉ ነበር። በመሆኑም ድርጅቱን ለማስጠላት አንዴም አስገንጣይ ሲለው፣ ሌላ ጊዜ ደግሞ የሶማሊያን ወረራ ደገፈ ብሎ ሲቀጥፍ፣ የሲአይኤና የአረብ ቅጥረኛ ብሎ ሲወነጅለውና አልፎም ጸረ ኦሮሞ ጸረ ጭቁን የአማራ ትምክህተኛ ቡድን ብሎ በመኢሶንም ድጋፍ ሲከሰው ነበር። ትምክህተኛ የአማራ ቡድን የሚለውን ወያኔም ተቀብሎ ኢህአፓን አባይ ኢትዮጵያ ቡድን ብሎ ሰይሞና በኢህአፓ ውስጥ የነበሩትን ብዙ ሺህ የትግራይ ተወላጆች የሸዋ ኮራኮር ብሎ ሰይሞ ሲያጥላላ ተነሳ። በቅርቡ አንድ የቀድሞ የወያኔ መሪ ከኢህአፓ ጋር በአዲስ አበባ ተገናኝተን የተለያየ ነው፣ ኢህአፓ በከተማ እታኮሳለሁ ሲል እኛ ደግሞ የለም ከገጠር ወደ ከተማ በማለታችን ነው ብሎ የለፈፈው ጭልጥ ያለ ውሸት ሲሆን፣ ይህም የኢህአፓ አመራር ከወያኔ ጋር በከተማ መቼም አልተገናኘምና በሁለቱ ድርጅቶች መካከል የተፈጠረው ዋነኛው ልዩነት ወያኔ ሁሉም ብሔረሰብ ተገንጥሎ የራሱን መንግስት ያቋቁም በማለቱና ብሔረሰቦች አብረው ሊኖሩ አይችሉም የሚል መርሃ ግብር በማውጣቱ ነበር። ኢህአፓ
በየረሰቦችን አቀፍ የሆነ ከተምክህትና ከጠባብነት የራቀ ድርጅት ነበር። በውስጡ የተሰለፉት ከልዩ ልዩ በየረሰቦች የመጡ እንደነበሩ ዓለም ያውቀዋል። ያባ ጠባብ በየረተኛነትን ተዋጋ እንጂ አላቀፈው። ለዚህም ነው የጠባቦች ርብርቦሽ በየሀባ ላይ የተነከረውና እስከዛሬም ያላባራው። የሶማሊያን ተስፋፊ አቋም ደግፎ ናዝሬት አዳማ ሳይቀር የሶማሊ ግዛት ነው ብሎ ሞቃዲሾ የተፈራረመው ወያኔ እንጂ ኢሃፓ አልነበረም። ኢሃፓ የዚያድ ባሬን ወረራ ተቃወመ እንጂ አልደገፈም። የኢሃፓ አባላት ወረራውን ሲዋጉ ረገፉ እንጂ ለባዕድ ጦር ድጋፍ አልሰጡም። የኢሃፓ አባላት በሶማሊያ ስደተኛ ሰፈሮች ተሰቃዩ እንጂ ወዳጅ ተብለው እንደ ወያኔ አባላት በእንክብካቤ አልተያዙም። አረመኔው መንግስት በኦጋዴን ጦርነት አስታኮ ኢሃፓን ሊያጠቃ ሲነሳ ኢሃፓ ባዕድ ወራሪን ደገፈ ብሎ ለራሱ አመቺ የሆነውን የሐሰት ዜና ሲነዛ ዛሬም ይህን ሐቅ ብለው የሚያስተጋቡ መኖራቸው አጠያቂ ነው። በአገራችን ላይ የባዕድ ኢምፔሪያሊስት ቁጥጥር ይወገድ ብሎ የታገለው ኢሃፓም በአሜሪካ የስለላ ድርጅት ሊደገፍ የሚጠበቅ አይደለም። ይህንን በሬ ወለደ ግን በማስተጋባት አንድ የቀይ ሽብር ወንጀለኛ የሆነ ግለሰብ በቅርቡ በጻፈው ምስክርነት ተብዬ አሳፋሪ መጽሐፍ ውስጥ የኢሃፓ መስራቾች ራሳቸው የምዕራብ ጀርመንና የአልጄሪያ ተቀጣሪዎች ነበሩ ሲል ጽፏል። ውሸት አንዳንዴ ትንኝን አወፍሮ ዞን ያደርጋል ነውና በአብዛኛው ኢሃፓ ላይ የሚነዛው ውሸት የፈጠራ ለመሆኑ ይህ አይነታ ምስክር ነው። ለምንስ ይዋሻል? የራስን ወንጀል ለመደበቅ ሐሰትን አፈራጭቶ ድርጅትን ለማስጠላትና አዲሱን ትውልድ ከድርጅቱ ለመነጠል መሆኑ ግልጽ ነው። ዛሬ ድረስ ወያኔዎችና የደርግ ርዝራዦች እንደ መስኮብ ቀኖና የሚያነበንቡት ደግሞ ኢሃፓ ወጣቱን አስጨረሰ የሚለውን ይመለከታል። ይህ አስጨረሰ የሚል ክስ የሚቀርበው ህዝብን በጨረሱና በፈጁ ወይም በሽብሩ ተባባሪ በሆኑት ሁሉ መሆኑ የሚደበቅ ጉዳይ አይደለም። ኢሃፓ ለመከላከል አንዲትም ጥይት ከመተኮሱ በፊት ደርግ አባሎቹን እነ ሻለቃ አሊ ሙሳ፣ ጌታቸው ሽበሺና ሌሎች ነፍሰ ገዳይ ቡድኖችን አስተማርቶ አያሌ የኢሃፓ አባላትን በየቦታው መጨረሱን አያነሱም። ዛሬ በየድርጅቱ ተሰግስገው ያሉት ነፍሰ ገዳዮችና ወንጀለኞች፣ በወያኔ ዙሪያ ያሉትም እነ ተከስተና ተስፋዬ ቼንቴዎች፣ በስደት ዓለም ያሉ ሽብርተኞች ሁሉ ደርግ በኢሃፓ ላይ በቅድሚያ ጦርነት ማወጁንም አያነሱም። ይባስ ብለው ሽብር መካሄዱን ራሱንም እስከ መካድ ደርሰዋል። ደርግን ብረት በእጅህ ነውና ፍጅ ብለው ያማከሩ ምሁሮችም ዛሬ ዞር ብለው ኢሃፓ በነጭ ሽብር ይከሰስ ብለው በቀይ ሽብር ተካፋይ የነበረውን ወያኔን ወትዋጅ ሆነዋል። ያንን የታገለ ትውልድ ሲያብጠለጥሉም ያ ጀግና ትውልድ ደረቱን ለጥይት ሲሰጥ እነሱ የበረሃ አይጥ ኑሮን አልያም ከደርጉ ትብብርን መርጠው እንደነበር እንዲነሳ አይፈልጉም። ስደት ለቅጥፈት ያመቻቸው ብዙዎች ሕይወቱን ለዓላማውና ለሕዝብ የሰጠውን ትውልድ ሲያክቸለችሉ ሀፍረትም የሚሰማቸው አልሆኑም። ኢሃፓ ወያኔን ሲፋለም ለወያኔ ገንዘብ ሲለግሱ እንደነበርም አያምኑም። ዴሞክራሲ ደብዛው በጠፋበት ሀገር አምባገነንነትን መዋጋት የግድ መስዋዕትነትን ይጠይቃልና የኢሃፓ አባላት አረመኔውን ደርግ ሲታገሉ ተሰውተዋል። በእስር ፍየል ተቀብለዋል፣ ተንገላተዋል፣ ተሰደዋል። تقل كنتو وريهونو كتغنية بسنات ثلاثين متاقل ساهون كتلات غر نقر أبام الدرادر سند مفرار منا مش مقاقل كهونة برقتم مسوات النت اللي تأييك إيشلال يهم بيونغن بأفرادت أي متوزة نصباشتا متمرت اندينو هيوات متأييكو الكرم كولت متو بلاي زيغا بأديس أبابا بيتشا تفشتوال لذيس تتأيياكيغن كنجتم هبرتم ساهونو عرمانيو ويانينو بدرگي زيلة تفجو هزب تتأيياكيو عراجو درگنجي يتاقلو نا درگن يتاقلو يحباليون عيشلم نگا بوياني لاي يتفافامة تغل سبيكا ست وياني لميا تفاهيو تتأيياكيو يميا تاقلو ويم يميا تاقلو درجتوش ناچو كتبال ما كواديهو لوياني ان قنبس الممكرو ያዋጣ ሞት ለፋሽስት ብሎ ደረትን ለጥይት መስጠት አላጋለጥም ብሎ መርዝ ውጦ መስዋዕት ከፎቅ መፈጥፈጥ ስህተት ተብሎ ከተገኘማ አምባገነንን ይቅርታ መጠየቅና መለማመጥ ስልጡን ፖለቲካ ሆኖ ታሪክን ያዋርዳል ህዝብን የጨረሰ ደርጉ ነው ህይወትን የጠየቀች ደግሞ ድረሱልኝ ያለች ውድ ሀገር ኢትዮጵያ ናት ሌላ ሌላው ሁሉ ገጣሚው ገሞራው እንዳለው የማይታመን የቀመለ ወሬ ውሸት ነው። ያብየነ ከክ ለምዬ ለከክ እንዲሉ አህያውን ፈርተው ዳውላውን ቅጥቅጥ እንዲሉ የነበሩት ስራቶች በኤርትራ ለተፈጠረው ችግር ተጠያቂ ሆነው ሳለ ኢሃፓ ኤርትራን አስገነጠረ ብለው ሐሰት ነጋ ጠባም ያናፈሱ ክፍሎች አሁንም አሉ። እስከመቼ ይሄው ሸት ያጨው ስራት በኤርትራ የነበሩትን ሀገር አስቃሪዎችና አርበኞች አገልሎ ባንዳዎችን ካቀፈና በተባበሩት መንግስታት የተወሰነውን የፌዴሬሽን ትስስር ካፈረሰ በኋላ የኤርትራ ችግር የተባለው ተጋግሎ መከሰቱ የማይቀር ሐቅ ነው። በኦም ሀጀርና ሌሎችም ቦታዎች የተፈጸሙት ፍጅቶች ችግሩን አባባሱ እንጂ አልቀነሱትም። ድርግም ለስልጣን ሲበቃ እነ ጀነራል አማናን ዶመን ሲገድል ወጣቶችን በአስመራ በኮማንዶ አባሎች ሲያንቀና ሲያፋንቅ የጀብሃና ሻቢያና አባላት ቁጥር ጨመረላቸው። የራሱን ጦር ራሱ ይያዳከመ አዋጊ መኮንኖችን እየረሸነ አልፎም በርካታ ጀነራሎችን ገሎ የጦሩን ሞራል በዚህም በዚያም ካዳከመ በኋላ ነገሩ አለቀለት ቢባል ምንም ክርክርን አይጋብዝም። የመንግስት ስልጣን ያለያዘው ኢሃፓ ኤርትራን ሊገነጥል ሆነ ሊያስገነጥል የሚችልበት ሁኔታ ምንም አልነበረም። የኤርትራ ችግር ሲከሰትና ጀብሃ ሲመሰረት ሆነ በኦጋዴን ጦርነት ሲጀመር ሜቻና አብቱለማ ተቋቁሞምና በባሌ ማርሶ አደሩ ለትግል ሲነሳ ወዘተ ያባ ገና አልተመሰረተም ነበር። የብሔረሰብ ችግር በኢያባ የተወለደ ሳይሆን በስርዓቶቹ ግፍ የፈነዳ ነው። ያባ ለዚህ ችግር መፍትሄ ተቆሞ ኢትዮጵያውያንን በሀገር አንድነት ደረጃ በዲሞክራሲ ሊያነሳሳ ተነሳ እንጂ አስተተኞች እንደሚሉት ሀገርን ሊያስገነጥል አልተነሳም። የራስን እድል በራስ የመወሰን መብትን ማወቁ በነበረው ሪዮት መሰረት ተገቢውን መፍትሄ ያስገኝልኛል ብሎ በማመን እንጂ ግንጠላን ለመደገፍ ሆኖ በነበርማ ሁላችን እንገንጠል ካለው ወያኔ ጋር ለምን ገና በ1967 ዓመተ ምህረት አተካራ ይገባል? ለምንስ ይጋጫል? ለምንስ ይዋጋል? ለምንስ እንደ ወያኔ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ፈርሞ ከሻቢያ ልክ እንደ ወያኔ ያብርም ነበር? ለምንስ ሩብ ኢትዮጵያ የሶማሌ መሬት ነው ብሎ እንደ ወያኔ ከዚያድ ባሬ ተፈራርሞ ጥቅማ ጥቅምን አግኝቶ አይጠናከርም ነበር? ሀቅ ያንቃል፣ ይደበቅም አይችልም። በኢሃፓ ላይ የሚነዛው ሐሰት በየጊዜው እየተጋለጠም እርቃኑን ይቀራል። ያ ትውልድ ራእይ የነበረው ነውና ለሕዝብ መብት ተቆርቋሪ ነበርና ለውጥን ፈላጊ ነበርና ሀገር በቀል ራእይ አለን ብለው የመጡና ትግልንም የደፈሩ ዛሬ ግን ለክሳቸው መድረክ ያገኙና የፈጠሩ ያኔ ጸጥ በማለታቸው ባለመኖራቸው ወጣቱ ትውልድ የጊዜውን የሰፈነ የለውጥ ርዕዮት በመቀበልና ወደ ግራም በማዘንበል መፍትሄ ፈለገ። ዛሬ የሕዝብን መሠረታዊ ፍላጎትና ታሪክ ክደው ያ ትውልድ የባዕድ ራእይ አምጥቶ ሀገር አተራመሰ የሚሉት ተማርን ባዮች በመሠረቱ የሚያንገበግባቸው ለምን የአጼው ሥርዓት በትግል ፈረሰ የሚለው ነው። ለአጼው ሥርዓት መንኮታኮት የታገለው ኢህአፓ በዚህ ረገድ አጠፋው ተሳሳትኩ የሚለው የለውም። ኋላ ቀር ሕዝብን በድህነት ቀፍድዶና መብት ረግጦ የነበረ ሥርዓት ነበርና የደርግንም አረመኔ ሥርዓት በመታገሉ የሚቃጠሉ ክፍሎች ዛሬ በሰበብ አስባቡ ያን ቆራጥ ጸረ ደርግ ትግል ሊያንቋሽሹ ቢሞክሩም በመሠረቱ ውርደት በእኔ ይሆንባቸዋል እንጂ ሐቁን ሊቀይሩ አይችሉም። ለነገሩማ መሬት ላራሹ ብሎ መጮህ ድህነት ወንጀል አይደለም ደሃው ይማር ብሎ መሰለፍ የታጎሩ ሁሉ ይፈቱ ማለት የአገር ሉዓላዊነት ይከበር ብሎ መሟገት ዘረኛው ኢያን ስሚዝን ተቃውሞ ለዚምባብዌ ያኔ ሮዴዥያ ሕዝብ ነጻነት መሰለፍ ባህል ይከበር በአርሶ አደሮች ላይ የጣለው አላግባብ ከፍ ያለ ግብር ይሰረዝ የሰርቶ አደሩ ሕዝብ መብት ይከበር ወዘተ ብሎ ዴሞክራሲያዊ ጥያቄዎችን ማንሳት ምን ላይ ነው ባዕድነቱ ሀገር አፍራሽነቱ? ዛሬ ያ መጥፎ ሥርዓት ሄደብን ወደቀብን የሚሉና አፋቸውን ሞልተው መሬት ዳራሹ መባሉ ሁሉን ችግር ፈጠር የሚሉ የብዝበዛ ጠበቆች እንደሚሉት ሳይሆን የሀባል ኢትዮጵያ አርሶ አደርና ብዙሃን ቆመ በቆራጥነት ታግሏል። ዛሬም የወያኔ ጀሌዎችና ዘረኞች ያለውን አገዛዝ እያዳነቁ ዴሞክራሲ ሰፈነ ብለው ሲዋሹ አምሮ የሚታገላቸው ለዚሁ ነው። ሐቅ የሕዝብ ወዳጅ እንጂ የጨቋኞች አጋር አይደለችም። በአሁኑ ጊዜ ሊተረክ የሚገባው ቀና ታሪክ የሌላቸው ሁሉ ታሪክ ጸሐፊ ሆነዋል። መጽሐፍ መጽሐፉና አንባቢ ማግኘቱ በደፈናው መልካም ቢሆንም ውሸትን እንደ ጨርቃጨርቅ ፋብሪካ መጠርጠር ግን ጎጂ ነው። ክህደቱ ማፈርና መደበቅ ሲገባው መጽሐፍ ጻፍኩ ብሎ ኢህአፓ የኤርትራን ጥያቄ የቅኝ ግዛት ነው አለ ብሎ ዋሸ። ሲኒማ ሰሪ ነኝ ያለው ግለሰብ ደግሞ ኢህአፓ በዚህ በዚያ አለ ምክንያት ሰው ይገድል እንደነበር አስመስሎ ሲያቀርብ፣ ሌላ ደራሲ ነኝ ባይ ደግሞ ኢህአፓ ለአባልነት ሲያጭህ እምቢ ካልክ በጥይት ይገል ነበር ብሎ ለፈረንጁ ሁሉ እግዚኦ በሉ ሲል ቀጠፈ። አንዳንዱ አውቆ ሲዋሽ፣ ሌላው ደግሞ ባላወቀው ገብቶ ያማረበት መስሎት ይቀላምዳል። ውሸት ግን በስቷል። በዘመን አመጣሽ ፓልቶፕ በሚባለው መድረክ በየቀኑና ማታው ስለ ኢህአፓ የሚነዛው ሐሰት እንደ ወያኔ ኢኮኖሚ በ10% ሂሳብ በየሳምንቱ የሚያድግ ነው። ኢህአፓ ለአመታት የህብረት ጥረቶችን ሲያገዝና ሲደግፍ ከሁሉም ድርጅቶች ጋር በእኩል ሲሰራ እየታየ ለሀገር ሲል ካደሙትና ወንጀል ከፈጸሙበትም ጋር ሲያብር እያፋየ ከሌሎች ጋር ለፍቶ ለህልውና ያደረሰውን ህብረት በቅድሚያ ያደናቀፉት ሌሎች መሆናቸው እየታወቀ ኋላም ያዳከሙት ህዝብን የካዱትና ፓርላማ የገቡት ሁለት መሪዎች መሆናቸው ገና ሳይረሳ አንዳንዶች አሁንም ዛሬም ህብረቶች የሚፈርሱት ኢህአፓ እኔ ያልኩት ካልሆነ ብሎ ወይም አልተባበር ብሎ ነው ብለው ይዋሻሉ። ሐቁ ግን ሌላ ነው የሚያሳየው። በማንኛቸውም የህብረት ጥረቶች ኢህአፓ አንድ ድምፅ ይዞና የብዙሃኑን ውሳኔ እያከበረ መቀጠሉን ማንም ሊክድ አይችልም። አባላቱም በተቻላቸው ህብረቶችን ሲደግፉ ቆይተዋል። ስለዚህም በዚህ ረገድ በኢህአፓ ላይ የሚነዛው ውሸት ሁሉ ምነዋ ውሸት በዛ ያሰኛል። ኢያፓ አንዱና ዋነኛ መለያው ኢትዮጵያዊ መሆኑ ነው። ማለትም ለጋራ ሀገራችን ሉዓላዊነትና እድገት የሚታገል ድርጅት ነው። ኢትዮጵያን ጥቅም መቼም ቢሆን መቻፋልፎ ሰጥቶ አያውቅም። በስልጣን ተደልሎ ህዝብን አይከር አልከዳም። ጥቅማ ጥቅም ብሎ ከባዕዳን ጋር ሀገርን በሚጎዱ አቋሞች ዙሪያ አልተሰለፈም። ዛሬ በኢህአፓ ኢትዮጵያዊነት ወይም ሀገር ወዳድነት ላይ ጥርጣሬ ሊፈጥሩ ላይታች የሚሉ ክፍሎች ውስጥ አብዛኛዎቹ ግን ባገኙት አማራጭና ቀዳዳ ሁሉ የራሳቸውን ጥቅም በማስቀደም ከኢትዮጵያ ጠላቶች ጎን መቆማቸውን ወይም በጥቅም መገዛታቸውን ያየነው ነው። ኢህአፓ ለደርግም ለወያኔም ቢያድር ሻዕቢያ የፈለገውን ሁሉ ቢያሟላ ወይም ቢቀበል ለሱዳንና ሶማሊያ ቢገዛላቸው ለአሜሪካና አውሮፓውያን ቢጎነበስ ቻይና ደርግን ደግፎ ስትል እሺ ጌታዬ ብሎ ቢቀበል ኖሮ ምናልባትም ዛሬ በአራት ኪሎ ቤተ መንግስት የሚፈነጨው ኢህአፓ ሊሆን በቻለ ነበር። ግን ኢህአፓነቱን ህዝባዊነቱን የሸጠ የቸረቸረ የስም ብቻ ኢህአፓ ሆኖ ይገኝ እንደነበር ምንም ጥርጥር የለውም። ዛሬም ቢሆን ሀገር ወዳድነቱን ቅድሚያ ባይሰጥ ኑሮና ሹመትና ገንዘብ ፈላጊ ቢሆን ኖሮ ከወያኔ ተደራድሮና ህዝብን ክዶ እንደነ ሆድ አምላኩ አድርባይነት ሁኔታ ወያኔ ጫማ ስር ወድቆ ግላዊ ጥቅሞችን ባሟላ ነበር። ኢህአፓ ግን በማያጠራጥርና ባልተሸራረፈ መንገድ ኢትዮጵያዊና ጸረ ወያኔ በመሆኑ ለዚህ አይነት ክህደት አልተበገረም። በመሆኑም የተያዙ አባላቹ ደብዛቸው ይጠፋል እንጂ ለወያኔ ፍርድ ቤት ተብዬ ወግ እንኳን አይደርሱም። ያባ አንድ ሀያል መንግስት አለና እሱ ባዘዘን እንጓዝ ብሎ በሽንፈት አልሰገደም። ኢትዮጵያዊ ኩራትና ክብርን ጠበቀ እንጂ። ይህን ሊሉ የሚችሉ ለመሆኑ ስንቶቹ ናቸው? ትናንት ከትናንት ወዲያ ኢትዮጵያን ካደሙና ካዋረዱ አገዛዞች ጋር አልተቃቀፍንም ብለው እንደ አፋፋቸው ሞልተው የሚናገሩና የሚናገሩትም ሐቅ የሚሆን ለመሆኑ እነማን ናቸው? የኢህአፓ አባላት ድርጅታቸውን የሚያፈቅሩት ኢትዮጵያ ሀገራቸውን ስለሚወዱና ኢህአፓም ለኢትዮጵያና ለህዝቧ ቆማል ብለው ስለሚያምኑ ነው። ይህ መሰረታዊ ሐቅ የማይገባቸው ወይም በአገር ወዳድነት ሽፋን የራሳቸውን ጥቅም ማስቀደም የሚሹ ክፍሎች ግን የኢህአፓ አባላት ኢትዮጵያን ትተው ድርጅታቸውን ብቻ የሚወዱ አስመስለው ያቀርባሉ። ተደናግሮ ማደናገር ይሏል። ይህ ነው የኢህአፓ አባላት የተሰባሰቡት በዓላማና መርህ ዙሪያ እንጂ አንድን ግለሰብ ፍጹም መሪ በማለት ወይም እንደ ጣዖት በማምለክ አይደለም። ስለዚህም የሆነ መሪ መርህን ጥሶ የግል ፍላጎቱንና ጥቅሙን አስቀድሞ ሲነሳ ብዙሃኑ አይከተሉትም። የአባ ዘንድ አንቱታ ለህዝብ ነው። የህዝብ ጥቅም ከሁሉም በላይ ነው። ድርጅትም ሆነ መሪም ይህን እስከ ተከተለ ድረስ ይከበራል። በኢህአፓ ላይ ውሸት የበዛው አንድም አዲሱ ትውልድ በሚገባ ሀቁን ስላልሰማ ሲሆን፣ በሌላ በኩል ደግሞ የኢትዮጵያ ጠላቶች የትናንትናና የዛሬም ይህን ኢትዮጵያዊ ድርጅት ለማጥፋት በመረባረባቸው ነው። ያባ ግን በሐሰት ናዳ የሚሞት የሚጠፋ አለመሆኑን በቀጣዩ ትግሉ እያሳያቸው ነው። ውሸት ቢበዛ ሐቅን ሊገድል ሊያጠፋ አይችልም። መጋለጡን አይቀርም።